ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 4 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
እኔም ሰለሞን ክፍሌ ነኝ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከተቃዋሚ ፓርቲዎችና ከሲቪክ ማኅበረሰቦች መሪዎች ጋር ተገናኙ።
እንግዲህ እኛ የሚጠብቀን ይሄን ነው፣ ሁሉን አቀፍ የሆነ ውይይት ይደረጋል። በመሰረቱ ይሄ ንግግር ይሄ እዚህ መገናኘታችን ራሱ የመጣው በህዝብ መስዋዕትነት ብዙ ወጣቶች ሞተውበት ቆስለውበት ነው የመጣውና ይሄ ውይይት
በስብሰባው ላይ የነበሩት የሰማያዊ ፓርቲ መሪ አቶ የሸዋስ አሰፋ ናቸው የሰማችኋቸው። በአብይ ርዕስ ዘገባ አለን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በሱማሊያ የታችኛው ሸበሌ ክፍለ ሀገር በባራዌ ከተማ ዛሬ በኳስ ጨዋታ ስፍራ ላይ በደረሰ የቦምብ ፍንዳታ በትንሹ 4 ሰዎች መገደላቸውን የሀገሪቱ የጸጥታ ባለሥልጣናት አስታውቀዋል። ሌሎች 13 መቁሰላቸውም ተነግሯል። ከርቀት የሚቆጣጠሩት ቦምብ የፈነዳው ባራዌ ከተማ ውስጥ ለዋንጫ የሚደረግ የግማሽ ፍጻሜ ግጥሚያ ላይ ነው። ከተማይቱ ከሞቃዲሾ ደቡብ ምዕራብ 220 ኪሎ ሜትር ርቀት ላይ ትገኛለች። ቦምቡ ተደብቆ የነበረው የከተማይቱን ባለሥልጣናት ለይቶ ለመምታት በታቀደ በልዩ መቀመጫዎች ስር እንደነበርና ባለሥልጣናቱ ግን ባደረባቸው ጥርጣሬ ምክንያት ሌላ ስፍራ መቀመጣቸው ተዘግቧል። እናም ፈንጂው አንዳንድ ተጫዋቾችና ተመልካቾችን ጎድቷል ተብሏል።
ለኮንጎ ዲሞክራሲያዊት ሪፐብሊክ ሰብአዊ እርዳታ ያስተባበረው የተባበሩት መንግስታት ድርጅት የለጋሾች ስብሰባ ነገ ጄኔቫ ውስጥ ይካሄዳል ተብሎ እየተጠበቀ ነው። ለጋሾች 1.7 ሚሊዮን ዶላር እርዳታ ለማሰባሰብ የተዘጋጁ ቢሆንም የማዕከላዊ አፍሪካዊቱ ሀገር መሪዎች ግን በመዋጮው እንደማይተባበሩና በስፍራውም እንደማይገኙ አስታውቀዋል። አኒታ ፓውል ከጆሃንስበርግ ያጠናቀረችው ዘገባ አለ፣ ትዝታ በላቸው ታቀርበዋለች።
የተንጣለለ የቆዳ ስፋት ያላት የማዕከላዊ አፍሪቃ አገር ኮንጎ በከርሰ ምድር ማዕደኗ እጅግ ባለጸጋ ብትሆንም መንገዶች ያልተዘረጉላትና መሰረታዊ የመንግስት አገልግሎት ስለሌላት 13 ሚሊዮን ዜጎቿ የሚላስ የሚቀመስ እንደሌላቸው የተባበሩት መንግስታት ድርጅት ይናገራል። ስለዚህም የመንግስታቱ ድርጅት ከሶሪያና የመን እኩል የተጎዱ በሚላቸው የሀገሪቱ ክፍሎች ሰብአዊ ቀውስ ለማስወገድ የእርዳታ አቅርቦት አስፈላጊ መሆኑን የተራድኦ ድርጅቶች ይናገራሉ። የተባበሩት መንግስታት ድርጅት በእርስ በርስ ውጊያ የሚናወጡ 3 የኮንጎ ክልሎችን ካሲ፣ ታንጋኒካና ደቡብ ኪቡን በከፍተኛ የረሃብ ቀውስ የተመቱና አስቸኳይ እርዳታ የሚያስፈልጋቸው ብሏል። የተመጣጠነ ምግብ በማጣት ይሞታሉ ተብሎ የሚገመት የሕፃናት ቁጥር 2 ሚሊዮን እንደሚደርስ የመንግስታቱ ድርጅት ገልጿል። የአገሪቱ መንግስት ግን የመንግስታቱ ድርጅት ግምገማ እውነትነት የለውም፣ አጣዳፊ እርዳታ አያስፈልግም ሲል ይከላከላል። የፕሬዝደንቱ አማካሪ ፓትሪክ ናካንጋ ለቪኦኤ በሰጡት መግለጫ የጀኒቫው ጉባኤ የተደራጀበትን ሂደት መንግስት እንደሚቃወምና የሀገር ሉዓላዊነትን ማገናዘብ እንዳለበትም ተናግረዋል። የጉባኤው አደራጆች የኮንጎን ስም ሆን ብለው ጥላሸት ቀብተዋል። መንግስት በጉባኤው እንዲካተቱ የጠየቃቸው ጉዳዮችን ጆሮ ዳባ ልበስ ብለዋል። ዋናው የጉባኤው መሰረታዊ አስፈላጊነት በትብብር ላይ የተመሰረተ አይደለም ነው ያሉት። የካቶሊክ ቤተ ክርስቲያን በበኩሏ የማዕከላዊ አፍሪቃ ሪፐብሊክ መንግስት በጉባኤው አልሳተፍም ማለቱን ነቅፋለች። የቤተ ክርስቲያኗ የኪንሻሳ ቄስ ባለፈው እሁድ ስብከታቸው ባዶ እጃችንን ሆነን እርዳታ ሲሰጡን አሻፈረኝ አንቀበልም ማለት ትክክል አይደለም ማለታቸው ተጠቅሷል።
አሜሪካ ለአህጉሪቱ ያላትን ቁርጠኝነት ለማሳየት በ4 የአፍሪካ ሀገሮች የአንድ ሳምንት ጉብኝት ሲያደርጉ የቆዩት የሁለቱም ፓርቲዎች ሴናተሮች ወደ ዋሽንግተን ተመልሰዋል። አራቱ ዲሞክራቶችና አንድ ሪፐብሊካን ሴናተር ያሉበት አሜሪካውያኑ የሉካን ቡድን በቡርኪና ፋሶ፣ በኒጀር፣ በደቡብ አፍሪካና በዚምባብዌ ጉብኝት ወቅት ከፖለቲካ፣ ከሃይማኖት፣ ከንግድና ከወታደራዊ መሪዎች ጋር ተወያይቷል። ዲሞክራቱ የዴላዌር ሴናተር ክሪስ ኩንስ ለጋዜጠኞች ሲናገሩ የጉብኝታችን ዓላማ በአፍሪካና በዩናይትድ ስቴትስ መካከል ያለው ግንኙነት መጠናከር የሚኖረውን ጠቀሜታ ለማጉላት ነው ብለዋል። በሁለቱም ሀገሮች ሞቃት አቀባበል እንደተደረገላቸውና ጉዟቸው ስኬታማ መሆኑንም አስረድተዋል። ሴናተር ክሪስ ኩንስ አክለው ግን የልዑካን ቡድኑ ስለ ፕሬዚደንት ዶናልድ ትራምፕና አፍሪካን አስመልክተው ስላላቸው አሉታዊ አመለካከት እንዲሁም እስካሁን የአምባሳደሮች ቦታ ያለመሟላት በግንኙነቶች ላይ ሊያስከትል ስለሚችለው አንድምታ ጥያቄዎች ቀርቦለት እንደነበር አልሸሸጉም።
ፕሬዚደንት ዶናልድ ትራምፕ በሶሪያ ተፈጸመ የተባለውን የኬሚካል የጦር መሳሪያ ጥቃት አስመልክቶ ዛሬ በትዊተር ባወጡት መልእክት ዩናይትድ ስቴትስ በሶሪያ ላይ ጥቃት የምትከፍትበትን ቀን ፈጽሞ አልተናገርኩም ብለዋል። ጥቃቱ ፈጥኖም ዘግይቶም ሊካሄድ ይችላል ይላል የዛሬው ትዊታቸው። ይህንኑ አስመልክቶ የፈረንሳዩ መሪ ኢማኑኤል ማክሮን ዛሬ ሲናገሩ ፕሬዚደንት ባሻር አልአሳድ ኬሚካል የጦር መሳሪያ ለመጠቀማቸው ፈረንሳይ ማረጋገጫ አላት ብለዋል። ለዚህም በአመቻት ቀን ምላሹን ትሰጣለች ሲሉ በደማስቆ ላይ ዝተዋል። የጀርመኗ ቻንስለር አንጌላ መርከል በበኩላቸው ኬሚካል የጦር መሳሪያን በመጠቀም ተቀባይነት የሌለው መሆኑን ለማሳየት የሚወሰድ እርምጃን እንደሚደግፉ ተናግረዋል። ሀገራቸው ግን በየትኛውም አይነት ወታደራዊ እርምጃ እንደማትሳተፍ ቻንስለር መርከል አስታውቀዋል። በዋሽንግተን ውስጥ ባለሥልጣናትና ተንታኞችም በዩናይትድ ስቴትስ የሚመራ ጣምራ ወታደራዊ ምላሽ በቀናት ውስጥ ሊሰጥ እንደሚችል ጠቁመዋል።
አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ከዓለም አቀፉ ኬሚካዊ የጦር መሳሪያ ተቆጣጣሪ መስሪያ ቤት ጋር ግንኙነት ያላቸው አራት ላቦራቶሪዎች የቀድሞው የሩሲያ ሰላይና ሴት ልጃቸው ባለፈው ወር የተገደሉት በመርዝ ነው የሚለውን የብሪታንያ ድምዳሜ ትክክለኝነት አረጋግጠዋል። እነዚህ ማረጋገጫዎች ዛሬ ይፋ የተደረጉት ኬሚካዊ የጦር መሳሪያዎችን የሚቆጣጠረው ዓለም አቀፉ ድርጅት ሪፖርት ላይ ነው። የቀድሞው የሩሲያ ሰላይ ሴርጌ ስክሪፓልና ሴት ልጃቸው ዩሊያ የተመረዙት ለወታደራዊ ተግባር እንዲውል የቀድሞዋ ሶቪየት ኅብረት በ1970ዎቹና 80ዎቹ ዓመታት ትጠቀምባቸው በነበረ ኬሚካዊ መርዝ ተጠቅተው ነው ሲሉ የእንግሊዟ ጠቅላይ ሚኒስትር ቴሬሳ ሜይ ተናግረዋል። ዓለም አቀፉ ኬሚካዊ የጦር መሳሪያ ተቆጣጣሪ መስሪያ ቤት በሪፖርቱ ላይ ጥቃቱን የፈጸመችው ሩሲያ ናት አይልም። ሰዎቹ የተገደሉበትን የመርዝ አይነትም በትክክል ምን እንደሆነ አላብራራም። የብሪታንያው ውጭ ጉዳይ ሚኒስትር ቦሪስ ጆንሰን ግን ያን መሰሉን ጥቃት ለመፈጸም ችሎታውም ምክንያቱም ሆነ ልምዱ ያላት ሩሲያ ብቻ ናት ብለዋል። ሞስኩ በጥቃቱ እጇ እንደሌለበት ገልጻለች። ብሪታንያም ለክሷ እስካሁን ማረጋገጫ አላቀረበችም ብላለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለውጭ ጉዳይ ሚኒስትርነት ያጯቸው የሲአይኤው ዳይሬክተር ማይክ ፖምፔዮ ዛሬ በሕግ መወሰኛ ምክር ቤቱ የውጭ ግንኙነት ኮሚቴ ፊት ቀርበው ቃላቸውን ሲሰጡ ጦርነት አፍቃሪ እየተባልኩ የሚቀርብብኝ ክስ መሠረተ ቢስ ነው ብለዋል። ይልቅስ ሹመቱን ካጸደቃችሁልኝ ጠንካራ የዲፕሎማሲ ጠበቃ እሆናለሁ ሲሉም ለሴኔቱ ኮሚቴ አባላት አስረድተዋል። እኚህ የዌስት ፖይንት ወታደራዊ አካደሚ ምሩቅና የቀድሞ ወታደራዊ መኮንን አክለው ሲናገሩ መልካም ውጤት ሁልጊዜም የሚገኘው በጠረጴዛ ዙሪያ በሚደረግ ውይይት እንጂ ከጠብመንጃ አፈሙዝ አይደለም ብለዋል። በቀድሞ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አመራር ወቅት ክፍት የተተዉ የሚኒስቴር መስሪያ ቤቱን የኃላፊነት ቦታዎችም እንደሚሞሉ ማይክ ፖምፔዮ ቃል ገብተዋል።
በመጨረሻም ታሊባን ዛሬ ማለዳ ደቡብ ምስራቃዊቱ ጋዝኒ ክፍለ ሀገር ውስጥ ባደረሰው ጥቃት አንድ የአውራጃ ዋና አስተዳዳሪና ሰባት ፖሊሶችን ገድሏል። ጥቃቱ የተፈጸመው የተባበሩት መንግስታት ድርጅት ከግጭቶች ጋር በተያያዘ የሚሞቱ ሲቪሎች ቁጥር ባለፈው ዓመት ከሞቱት ጋር በተመሳሳይ ከፍተኛ መሆኑን ካሳወቀ በኋላ ነው። በዛሬው ውጊያ ብዛት ያላቸው በከባድ የታጠቁ የታሊባን ወታደሮች መሳተፋቸውን የክፍለ ሀገሩ ባለሥልጣናት ተናግረዋል። የክፍለ ሀገሩ ፖሊስ አዛዥ ሞሐመድ ዛማን ለአሜሪካ ድምፅ እንዳስረዱት ከሆነ የአፍጋኒስታን አጋዥ ኃይሎች በሰዓቱ ደርሰው እርዳታ በመገኘቱ በአሁኑ ወቅት አካባቢው ከታሊባን ተዋጊዎች ጸድቷል። በመልሶ ማጥቃቱ ላይ 27 የታሊባን ታጣቂዎች መገደላቸውን የአካባቢው ባለሥልጣናት ተናግረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሚያዝያ 4 2010 ዓ.ም ምሽት ፕሮግራም ነው።
የዩናይትድ ስቴትስ ምክር ቤት ያጸደቀው የሕግ ውሳኔ ኤችአር 128 ዓላማ ምንድን ነው? እንዴትስ ነው የሚሠራው?
ይሄ ነገር በተለይ ያለምንም ቅዋሜ በሚያልፍበት ጊዜ አድሚኒስትሬሽኑም ራሱ ከእንግዲህ ወዲህ በኢትዮጵያ ላይ ባለው ፖሊሲ ላይ የግድ የኮንግሬስን ውሳኔ ግምገማ ውስጥ ያስገባዋል። ምክንያቱም አንድም የምክር ቤት አባል ሳይቃወመው በሙሉ ድምፅ ያለፈ በመሆኑ።
ዲያቆን ዮሴፍ ተፈሪ ይባላሉ የሰማችኋቸው። በኤችአር 128 ላይ ማብራሪያ ይሰጡናል። ማን እንደሆኑና በምን ጉዳዮች ላይ እንደሚናገሩ ዘግየት ብለን በውይይቱ ጊዜ እንመለሳለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የገቡትን ቃል በተግባር እንዲፈጽሙ እንጠብቃለን ሲሉ የተቃዋሚ ፓርቲዎች መሪዎች አስታወቁ። ከተለያዩ የማኅበረሰብ ክፍሎች ጋር የሚያደርጉትን ውይይት የቀጠሉት ጠቅላይ ሚኒስትሩ ማምሻውንም ከተቃዋሚ ፓርቲዎችና የሲቪክ ማኅበረሰብ ተወካዮች ጋር ተገናኝተዋል። የጠቅላይ ሚኒስትሩ እንቅስቃሴዎች ለብዙ መገናኛ ብዙሃን ዛሬ ዝግ ተደርገዋል። ሆኖም በሥነ ሥርዓቱ ላይ የተገኙ ሁለት የተቃዋሚ ፓርቲ መሪዎችን እስክንድር ፍሬው በስልክ አነጋግሯል።
ማምሻውን በብሔራዊ ቤተ መንግስት እየተካሄደ ባለው የራት ግብዣ ሥነ ሥርዓት ላይ የተገኙት የተቃዋሚ ፓርቲና የሲቪክ ማህበረሰብ መሪዎች፣ የሃይማኖት መሪዎችና ታዋቂ ግለሰቦች ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ አጥር ያለ ንግግር ማድረጋቸውንና በባለ ሲመታቸው ቀን የገቡትን ቃል በድጋሚ ማረጋገጣቸውን እነዚሁ የተቃዋሚ ፓርቲ መሪዎች ለአሜሪካ ድምጽ ተናግረዋል። ከዚያው ከብሔራዊ ቤተ መንግስት በቅድሚያ በስልክ ያነጋገርኳቸው የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው።
እንግዲህ አጠቃላይ ንግግራቸው እዛ ላይ ገለጹት ጥሩ ነው ማለት ይቻላል። መጀመሪያ ከተናገሩት የሚቀራረብ ነው።
መጀመሪያ ከተናገሩት ሲሉ ቃለ መሐላ በፈጸሙበት ቀን ለኢትዮጵያ ሕዝብ ባደረጉት ንግግር ላይ ከተናገሩት ማለት ነው?
በዛ መጠን አይደለም በእውነት ትለ ማለት ግን በአጠቃላይ ጥሩ የሚባል ነው።
ምን ጠብቃችሁ ሄዳችሁ? እናንተ ምን አገኛችሁ? ምን አላገኛችሁ? አቶ የሸዋስ
እንግዲህ እኛ የሚጠብቀን ይሄድ ነው ሁሉን አቀፍ የሆነ ውይይት ይደረጋል። በመሰረቱ ይሄ ንግግር ይሄ እዚህ መገናኘታችን ራሱ የመጣው በህዝብ መስዋዕትነት ብዙ ወጣቶች ሞተውበት ቆስለውበት ነው የመጣው እና ይሄ ውይይት ኢትዮጵያን ከትናንት የተሻለች ለማድረግ የሚችል እንዲሆን እንደሚወጠ እናደርግ ነበረ። ንግግሩም የዚ አይነት ይዘት አሁን ለምሳሌ ይሄ ውይይት የመጣው በብዙ ወጣቶች መስዋዕትነት መሆኑን አልገለጸም። እሱን ይገልጣል ብለን ተስፋ እናደርግ ነበረ። ጥሪውም ስፔሲፊክ የሆነ በዚህ ጊዜ በዚህ ቦታ እንገናኛለን የሚል በደንብ ግልጽ የሆነ የሆናል እንጠብቅ ነበረ። እንግዲህ የእኛ እምነት ዶክተር አብይ ኢትዮጵያን ወደ ዲሞክራሲ ለመቀየር ድልድይ ይሆናሉ ብለን ነው የምናስበው የነበረው እና እንግዲህ ያንን ለማድረግ የሚያስችል ንግግር ነበር የጠበቅነው። ዞሮ ዞሮ የሚቀራረብ ነው፣ ተስፋ የሚጣልበት ነው እና ለግታ እንግዲህ ውጤቱን በተግባር
ጠቅላይ ሚኒስትሩ ማምሻውን ያደረጉትን ንግግር በአዎንታዊ መልኩ እንደተቀበሉት የገለጹት ሌላው የተቃዋሚ ፓርቲ መሪ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ወደ ተግባር እንዲቀየር ግን እንጠብቃለን ብለዋል።
ከዚህ በፊት በዓለ ሲመቱ ላይ ያደረገውን ባላነሰ ሁኔታ ተናግሯል። በተለይ ስለ ተቃዋሚ ፓርቲዎች ያው እንግዲህ እንደሚታወቁት ዋናው ጉዳይ ምንድን ነው? ፈረንጆች የሚሉት ዎክ ዩር ቶክ የሚሉት ነገር አላቸው። ዎክ ዩር ቶክ ኢህአዴግም በጠቅላይ ሚኒስቴሩ ስለሚናገሩት ነገር በዛ አቅጣጫ ለመሄድ ለመራመድ ያንን ጉዞ ለመጓዝ ዝግጁ ናቸው የሚለው ጥያቄ ነው
እና ዋናው እሱን ነው እናንተ የምትጠብቁት። ከዚህ በኋላ ተግባሩን ነው
ዋናው የታሪክ ፈተና ተግባር ነው። የተግባር ፈተናውን ካለፉ ኢህአዴግን ካለፈ መሰረታዊ ጥያቄ እየጠየቀ ነው። ይህ መሰረታዊ ጥያቄ ደግሞ አዎ እንደምታውቀው ለመቶ ሚሊዮን ኢትዮጵያ ሕዝቦች የሚበቃ የሚሆን ፖለቲካ ስርዓት ለመፍጠር ካልተዘ
ከተቃዋሚ ፓርቲዎች ጋር ግን ለድርድር ዝግጁ መሆናቸውን ገልጸዋል። ይሄን እንዴት አዩ?
ለወደፊቱ እንገናኛለን ነው እንጂ የተለየ እንትን የለም።
አሀ የተቆረጠ ቀን የለም። በመግቢያው ላይም እንደተገለጸው ይህ ስነ ስርዓት ለበርካታ የመገናኛ ብዙሃን ዝግ በመደረጉ ከተቃዋሚ ፓርቲ መሪዎች እንደዚሁም ከመንግስት የሥራ ኃላፊዎች ጋር ተጨማሪ ቃለ ምልልሶችን በማድረግ በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የኤርትራ መንግሥት ሰሞኑን የተባበሩት መንግሥታት ድርጅት የድንበር ኮሚሽን የሰጠው ውሳኔ ተግባር ላይ እንዲውል የሚጠይቅ መግለጫ አውጥቷል። ውሳኔው ከተሰጠ ነገ 16 ዓመቱን ይይዛል። ይህን አስመልክቶ የኤርትራ የውጭ ጉዳይ ሚኒስትር ጽሕፈት ቤት ኃላፊ አቶ ፀሐዬ ፋሲል ለቪኦኤ ማብራሪያ ሰጥተዋል። ብርሃኔ በርሄ ዝርዝሩ ልኳል።
በኤርትራ የውጭ ጉዳይ ሚኒስቴር የሚኒስትሩ ጽሕፈት ቤት አቶ ፀሐዬ ፋሲል ለቪኦኤ በሰጡት ማብራሪያ እንደ አውሮፓውያን አቆጣጠር ከግንቦት 1998 እስከ ሰኔ 2000 እንደ አውሮፓውያን አቆጣጠር የተነሳውን የድንበር ግጭት ለማቆም በሰኔና በታህሳስ ወር 2000 ዓ.ም በአልጀርስ ሁለት ስምምነቶች ተፈርመው ነበር። በስምምነቱ ላይም የተባበሩት መንግስታት ዋና ጸሐፊ የነበሩት ሚስተር ኮፊ አናን፣ የአፍሪቃ አንድነት ድርጅት ዋና ጸሐፊ ሳልም አህመድ ሳልም፣ የአሜሪካ የውጭ ጉዳይ ጸሐፊ ማድሊን ኦልብራይት፣ የአልጀሪያው ፕሬዚዳንት አብዱል አዚዝ ቡተፈሊቃና የአውሮፓ ህብረት ተወካይ ሚስተር ሪኖ ሰሪ የአይን እማኝና ዋስ በመሆን ተገኝተው ፌርማቸውን አኑረው እንደነበሩ ከገለጡ በኋላ በሚያዝያ 13/2002 ዓ.ም እንደ አውሮፓውያን አቆጣጠር የተቋቋመው የድንበር ኮሚሽን የመጨረሻና አሳሪ ውሳኔውን እንደሰጠና ውሳኔው ከተሰጠ 16 ዓመታትን ቢያስቆጥርም የወያኔ ስርዓት በአሜሪካ መንግስት አይዞህ ባይነት አህጉራዊ ህግን ረግጦ ውሳኔውን እንደተላለፈና የድንበር ኮሚሽኑ ውሳኔውን ጨርሶ እንዳስረከበ ገልጠዋል።
ስለዚህ በሚያዝያ 13/2002 ናይ መወዳእታን ቀያድን ብይን ሂቡ እዚ ኮሚሽን እዚ እዚ ድማ 16
የኤርትራና የኢትዮጵያን የድንበር ግጭት ለመፍታት የቆመው የድንበር ኮሚሽን እንደ አውሮፓውያን አቆጣጠር በሚያዝያ 13/2002 የመጨረሻና አሳሪ ውሳኔውን ሰጥቷል። ውሳኔው ከተሰጠ ደግሞ 16 ዓመታትን አስቆጥሯል። የወያኔ ስርዓት ግን በአሜሪካ መንግስት አይዞህ ባይነት አህጉራዊ ህግን ረግጦ ውሳኔውን በመቃወሙ የድንበሩ ኮሚሽን በቨርቹዋል ዲማርኬሽን በካርታ ላይ ምልክቶችን አመልክቶ ውሳኔው አሳሪ መሆኑን በማሳወቅ እጅውን ለኤርትራ ለኢትዮጵያና ለተባበሩት መንግስታት አስረክቦ እንደ አውሮፓውያን አቆጣጠር በ2007 ዓ.ም ስራውን ጨርሷል። አቶ ፀሐዬ ፋሲል በመቀጠል የዚህን ሁሉ አመታት የተከሰሩ እድሎች ተጠያቂዎችና ኃላፊነቱን የሚወስዱት የወያኔ መንግስትና በዛን ወቅት የነበረው የአሜሪካ አስተዳደር እንደሆኑ ከተናገሩ በኋላ ይህን ሁሉ ህገወጥ ስራ ለመሸፋፈን በኤርትራ ላይ ማዕቀብ ስለተጣለባት መግለጫው ያለፉትን 16 ዓመታት የታዩትን ተሞክሮች ለማስታወስና ማህበረሰብ ዓለምና የተባበሩት መንግስታት ግዴታቸውን እንዲወጡ ለማሳሰብ እንደሆነ አስረድተዋል። ከዛም በመቀጠል በዚህም አለበዛ ለቀጠናችንና አካባቢያችን ሰላምና ልማት የኮሚሽኑ ውሳኔ ተግባር ላይ እንዲውልና በኤርትራ የተጣለው ማዕቀብ መነሳት አንድና ብቸኛ አማራጭ እንደሆነም አስመራውበታል።
ስለዚህ በዚህም ይልካ በዚህም ንሰላምን ልምዓታዊ ዕብየትን ናይ ዞባዚ ተጎቢቱ ዘለዎ ልዑላዊ መሬት ኤርትራ ሓራፍ ወፅን ኣብ ልዕሊ ኤርትራ ተሳሂኑ ዘሎ ዘይ ሕጋውን ዘይ ምኩኑን እገዳ ከልግስ ኣማራጭ ዘይብሉ እዩ።
በዚህም አልበዛ ለቀጠናችን ሰላምና ልማት ኢትዮጵያ በወራሪነት የያዘችውን መሬት እንድትለቅና በኤርትራ ላይ የተጣለው ምክንያታውና ኃላፊነታውነት የጎደለው ማዕቀብ እንዲነሳ አንደኛና ሌላ አማራጭ የሌለው ነው። ስለዚህ ሌሎች የጎን ወሬዎችን ትተን ሌላ ምንም አማራጭ የሌለው ህጋዊና ፍትሃዊ እምንላቸው እነዚህ ሁለት ጉዳዮች በተግባር እንዲውሉ ነው። አቶ ፀሐይ ፋሲል የድንበሩ ኮሚሽን ውሳኔ ተፈጻሚነት እንዳይኖረው እንቅፋት የሆኑትን ነገሮች ሲጠቅሱ የተባበሩት መንግስታት ድርጅት የሚከተለው ድር መለኪያ አቋሞችና ስርዓትን የሚያባብሉት አይዞባዮች እንደሆኑ ጠቅሰዋል። ባለፉት ዓመታት የተለያዩ ኢትዮጵያ መሪዎች በኤርትራና በኢትዮጵያ መካከል ያለውን ጉዳይ በውይይት ለመፍታት እንደሚፈልጉ ሲገልጡ ቆይተዋል። በዚህ በቅርብ ቀን የተመረጡት አዲሱ የኢትዮጵያ ጠቅላይ ሚኒስትርም ተመሳሳይ ሐሳብ አቅርበዋል። በዚህ ጉዳይ ላይ የኤርትራ አቋምና አስተያየት ምንድነው ለሚል ጥያቄ አቶ ፀሐይ ፋሲል ሲመልሱ
በሁለቱ ሀገራት መካከል አለመስማማት ስለተፈጠረ ነው የድንበር ኮሚሽኑ የተቋቋመውና አሳሪና የመጨረሻ ውሳኔ ለማግኘት የታገልንበትና የሰራንበት። በመሆኑም ከማንምና ከምንም በፊት ወሬዎችን ወደ ጎን ትተን ለአካባቢው ሰላምና ልማት ውሳኔው ተግባራዊ እንዲሆንና በኤርትራ ላይ የተጣለው ማዕቀብ መነሳት ሌላ አማራጭ የሌለው ጉዳይ እንደሆነ አስመረውበታል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አመሰግናለሁ ብርሃን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ዩናይትድ ስቴትስ ዚምባብዌ ላይ ጥላቸው የቆዩ ማዕቀቦችን እንድታነሳ የሚያስችላት መንገድ የሚወስድ የሕግ ረቂቅ ለማቅረብ እየተዘጋጁ መሆናቸውን ሰሞኑን ወደ አራት የአፍሪካ ሀገሮች ተጉዘው የነበሩ የሕግ መወሰኛ ምክር ቤት አባላት አስታውቀዋል። ሴናተሮቹ በአፍሪካ ሀገሮች ጉብኝታቸው ወቅት የተደረገላቸው አቀባበል የሞቀ እንደነበር ገልጸዋል። የሴናተሮቹ የሰሞኑ ጉዞ የነበረው ወደ ምዕራባዊ የአፍሪካ ሀገሮቹ ቡርኪና ፋሶና ኒጀር እንዲሁም የደቡባዊ የአፍሪካ ሀገሮች ዚምባብዌና ደቡብ አፍሪካ ነበር። የቡድኑ አባላት የሆኑት ዴሞክራቶቹ የሕግ መወሰኛ ምክር ቤት አባላት የዴላዌሩ ክሪስ ኩንስ፣ የኒው ጀርሲው ኮሪ ቡከር፣ የኮሎራዶው ማይክል ቤኔት እና የሚሽጋኑ ጌሪ ፒተርስ እንዲሁም የአሪዞናው ሪፐብሊካን ጄፍ ፍሌክ አፍሪካ ውስጥ በሄዱበት ሁሉ የገጠማቸው መልካም ፊት፣ መልካም አቀባበል እንደነበር ለጋዜጠኞች መናገራቸውን ሳሌም ሰሎሞን ዘግባለች። በየሄዱበት ሁሉ በፕሬዚደንት ዶናልድ ትራምፕና በአስተዳደራቸው ላይ የተነሱ በአፍሪካ ላይ ደንታቢስና አፍሪካን የረሳ ነው ያሏቸው ቅሬታዎችን የመሳሰሉ የቀረቡላቸው ጥያቄዎች እንደነበሩ ተናግረዋል። ከሌሎች በርከት ያሉ የውይይትና ገንቢ አስተያየቶች በተጨማሪ አምስቱ ሴናተሮች ወደዛ የተጓዙት የዩናይትድ ስቴትስና የአፍሪካን ግንኙነቶች ለማጠናከር መሆኑን ያሰቡትንም ማሳካታቸውን ገልጸዋል። ዴሞክራቱ ክሪስ ኩንስ ስለ ራሳቸው የአፍሪካ ግንኙነት ሲናገሩ እርሳቸውና ሪፐብሊካኑ ባልደረባቸው ሴናተር ጄፍ ፍሌክ በአፍሪካ ጉዳይ ላይ ለአስሮች ዓመታት የዘለቀ ፍላጎትና ፍቅር እንዳላቸው አመልክተው ሁለቱም የሕግ መወሰኛ ምክር ቤቱን የአፍሪካ ጉዳዮች ንዑስ ኮሚቴ በተለያዩ ጊዜያት በተሳካ ሁኔታ መምራታቸውን አስታውቀዋል። በአሁኑ ጉብኝታቸውም ከፕሬዚደንቶች እስከ ሲቪል ማኅበረሰብ መሪዎች፣ ከወጣት እስከ አስተማሪ፣ ከነጋዴ እስከ ወታደራዊ ባለሥልጣናት አግኝተው ማነጋገራቸውን ጠቁመው ዩናይትድ ስቴትስ አፍሪካን በሚመለከት የሁለቱም ፓርቲዎች አቋም በሆነ ሁኔታ አብሮ የመሥራት ባህል ያላት መሆኑን ሴናተር ኩንስ አመልክተዋል።
You know, one of the things that has long characterized U.S.-Africa relations is a whole series of initiatives.
የዩናይትድ ስቴትስና የአፍሪካ ግንኙነቶችን መግለጽ ከሚችሉት ጉዳዮች አንዱ ቁጥራቸው የበዛ መርሃ ግብሮች በሁለቱም ማለት በሪፐብሊካኑም በዲሞክራቲክ አስተዳደሮችም መወሰዳቸው ነው።
ሴናተር ኩንስ እንደ ምሳሌም ከዘረዘሯቸው መካከል ኤችአይቪ ኤድስን ለመዋጋት የቡሽ አስተዳደር የጀመረው ፔፕፋር፣ በአፍሪካ የዘላቂ ልማት ሐሳብና መርሆችን የሰነቀው የኮንግረሱ የሚሌኒየም ቻሌንጅ ኮርፖሬሽን፣ የፕሬዚደንት ኦባማው አፍሪካን በኢነርጂ የማዳረስ ፓወር አፍሪካ እቅድ፣ እንዲሁም እርሳቸው የጀመሩት የወጣት አፍሪካውያን መሪዎች መርሃ ግብር እንደሚገኙበትና ከተጠቃሚ ሀገሮች ሁሉ አበረታች ምላሾች እንደሚደርሱ ሳቸው አመልክተዋል። እነዚህ መርሃ ግብሮችና ሌሎችም ተጠናክረው እንዲቀጥሉ ሴናተሮቹ እንደሚሰሩና የሀገሮቹንም መሰል መልእክት ይዘው መመለሳቸውን በዩናይትድ ስቴትስና በአፍሪካ መካከል የግንኙነቶች መጠናከር ምን ያህል አስፈላጊ እንደሆኑ ለማስገንዘብም እንደሚሰሩ ተናግረዋል። በየሄዱባቸው ሀገሮች ውስጥ ያሉ ችግሮችን ለማቃለል እንደሚሰሩ የጠቆሙት አሜሪካውያኑ ሴናተሮች አምባሳደሮች በሌሉባቸው ሀገሮች ውስጥ ከአሜሪካ ጋር ከተፈጠረው የጠጠረ ግንኙነት ባሻገር ክፍተቶቹ ለዩናይትድ ስቴትስ ለራሷም ችግር እየፈጠሩባት መሆኑን ጠቁመዋል። ሴናተር ቡከር የትራምፕ አስተዳደርን ሲወቅሱ የአፍሪካን የዲፕሎማሲ አመራር በዓለም አቀፍ የአሜሪካን የዲፕሎማሲ አመራር በዓለም አቀፍ ደረጃ በአጠቃላይ በተለይ ደግሞ በአፍሪካ በእጅጉ እንዲያሽቆለቁል ያደረገ ነው ብለዋል። እጅግ ፈጣን በሆነ ሁኔታ እየተለወጠች ባለችው አፍሪካ የፖለቲካ ሁኔታዋን ማለቷ ነው የዲፕሎማሲው ክፍተት መዘጋት እንዳለበት እምነታቸውን ገልጸዋል። ዚምባብዌን በሚመለከት ግንኙነቶቻቸውን ለማሻሻል እየሰሩ መሆናቸውንም ሴናተር ኩንስ አመልክተዋል።
Senator Flake has led and I've joined with him in introducing legislation that would lay out a path towards the
ላለፉት 18 አመታት ያሉ ግንኙነቶቻችንን የጎዱት ማዕቀቦች እንዲነሱ እድል የሚከፍት ቅድ ለማዘጋጀት ሴናተር ፍሬክ የመግሩ ያሉትን ጥረት እኔም ተከላከያለሁ። በዚምባብዌና በዩናይትድ ስቴትስ መካከለ ያሉ ግንኙነቶችን ያሻከሩ የተሳሳቱ አድራጎቶች እየተሻሻሉ መምጣታቸው አበረታች ነው። ወደፊትም አውንታዊ እርምጃዎች ይተብቀናል ብለን ተስፋ እናደርጋለን። ሆኖም ፕሬዝዳንት ምናንጋጉዌ በተለያዩ መድረኮች የሰጧቸውን ቃሎቻቸውን መጠበቃቸውና ተግባራዊ ማድረጋቸውን ማረጋገጥ እንፈልጋለን።
ዩናይትድ ስቴትስ በ15 የአፍሪካ ሀገሮች ውስጥ አምባሳደር የሌላት ሲሆን የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከአፍሪካ ጉብኝታቸው በተመለሱ ማግስት ከሃላፊነታቸው መነሳታቸው ቅር ያሰኛቸው አፍሪካውያን እንዳሉም ተጠቁመዋል። ከዲፕሎማሲውና ከልማት ግንኙነቶች በተጨማሪም ዩናይትድ ስቴትስ ከአፍሪካ ሀገሮች ጋር በጸጥታና ደህንነት እንዲሁም በወታደራዊ ልምምድና ሽብርተኝነትን በመዋጋት መስክም ያሏት መርሃ ግብሮች ቁልፍ መሆናቸውን ሴናተሮቹ ተጠቁመዋል። ሳህል አውራጃ ውስጥ 5 ሀገሮች በምዕራብ አፍሪካ በጣምራ ለሚያካሂዱት እንቅስቃሴ የ60 ሚሊዮን ዶላር በጀት መመደቧን ይታወቃል። በዩናይትድ ስቴትስና በአፍሪካ መካከለ ያሉ ግንኙነቶች እጅግ የተሳሰሩና የተወሳሰቡ እጅግ የተዋጡና የተጣጣሙ እጅግም የሰፉ ናቸው የሚል መልእክት አስተላልፈዋል ሴናተር ኮንስ።
ማስታወቂያ ሳይፎን ከቪኦኤ በነጻ
ሳይፎን PSIPHON ተብሎ ነው የሚጻፈው። በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ አጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው።
በቅድሚያ በAndroid ስልኮ ለመልካም ዜና @siphon3.com ኢሜል አድርጉ። ሲጻፍ እንደዚህ ነው MELKAMZENA@PSIPHON3.com ኢሜል ይላኩ። ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜል ይደርሶታል። የደረሰውትን ፋይል ያወርዱትና ወይም ዳውንሎድ ያድርጉትና ወደ Android ስልኮ ይጫኑት ወይንም ኢንስቶል ያድርጉት። ከዚያም ቢሹ ወደ VOA አማሪክ ወይም VOA አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት።
ሳይፎን ከVOA በነጻ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ5 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። የዩናይትድ ስቴትስ ምክር ቤት ያጸደቀው የሕግ ውሳኔ ኤችአር 128 ዓላማ ምንድን ነው? እንዴትስ ነው የሚሠራው?
ይህንኑ ጉዳይ አስመልክቶ ከዚሁ የተወካዮች ምክር ቤቱ ከትናንት በስቲያ ያጸደቀውን የኤችአር 128ን አስመልክቶ የተሰጠ ማብራሪያ አለ። ከጉዳዩ ጋር ቅርበት ካላቸው የማህበረሰብ ድርጅቶች ተጠሪ የሆኑ አንድ ሰው አነጋግሯል። አሉላ ከበደ ቀጥሎ ይቀርባል።
ጤና ይስጥልኝ። ስሜ ዲያቆን ዮሴፍ ተፈሪ ነው። የምኖረው ዴንቨር ኮሎራዶ ነው። የምወክለው ድርጅት ኢትዮጵያን አሜሪካን ሲቪክ ካውንስል ይባላል። ሊቀመንበር ሆኜ ነው የምሰራው እዛ ላይ እና መስራችም ነኝ። በዚህ በኤችአር 128 ህገ ረቂቅ በነበረው ጉዳይ ላይ ከጥንሱ ጀምሮ ተሳታፊ ነበርኩኝ። ኮንግሬስም ላይ 2-3 መጥቼ በእኛው በኩል ያለውን ሀሳብን በማካፈል በቅተናል።
አመሰግናለሁ ዲያቆን ዮሴፍ። የዚህ ውሳኔ 128 የሚል መጠሪያ የተሰጠው የዩናይት ስቴትስ ምክር ቤት ከትላንት በስቲያ ያጸደቀው የውሳኔ ሀሳብ ስለምንነቱም ሆነ ተፈጻሚ ስለሚሆንበት ሁኔታ አሁንም ከአድማጮች ብዙ ጥያቄዎች እየቀረቡ ነው። ከቀዳሚው ጥያቄ እንነሳ። እስኪ ባጭሩ በዚህ ውጥን ምንድን ነው ያሳካችሁት? የሚቀጥለውስ ሂደት ምንድን ነው?
እሺ እንግዲህ ኤችአር 128 ሬዞሉሽን የኮንግረስ ውሳኔ ሬዞሉሽን ነው። እዛ ላይ በኢትዮጵያ ላይ የተከሰቱትን ሁኔታዎች በዝርዝር ያቀርባል። ኮንግረስ ሁኔታውን በኢትዮጵያ ሰብአዊ ጉዳይ ላይ በዲሞክራቲክ ስርዓት እስር ቤት ስላሉት የፖለቲካ እስረኞች፣ ጋዜጠኞች፣ አክቲቪስቶች የጊዜያዊ አዋጅን በሚመለከት በማንኛውም በሚደረጉት ነገሮች ሁሉ ሰፊ የሆነ ግልጽነት የተሞላበት ሁኔታ እንዲሆን፣ ተጨማሪም ደግሞ ኢትዮጵያ ውስጥ አሁን ባለው ሁኔታ በተለይ ባለፉት 3-4 አመቶች በተከሰቱት የህዝብ አመጻና በገዢው መንግስት በእነዚህ የኢትዮጵያ ዜጎች ላይ ያደረሰውን በተለይ ሰብአዊ ጉዳትን በሚመለከት መርማሪ አካል ኢትዮጵያ ውስጥ ገብቶ ሙሉ ምርመራና ማስረጃ እንዲያወጣ፣ የተባበሩት መንግስትን ማስተጓጓያ እንቅፋት ሳያገኙ ኢትዮጵያ ውስጥ ገብተው እንዲህ አይነቱን የሰብአዊ መብትን የተጣሰ የተገደሉ ወይ ቶርቸር የሚደረጉ ሙሉ ማስረጃ ገብተው ይዘው እንዲወጡ የሚጠይቅ ህገ ረቂቅ ነበረ። እና በነገሩ ላይ እነዚህ ነገሮች ካልተሟሉ ደግሞ ይልና መደረግ ያሉባቸውን ነገሮች ይህንንም ደግሞ ሊፈጽም የሚገባው በተለይ የስቴት ዲፓርትመንት እና የዩናይትድ ስቴትስ ኤጀንሲ ፎር ኢንተርናሽናል ዲቨሎፕመንት USAID የሚባለው የአድሚኒስትሬሽኑ አካል ማድረግ የሚገባውን ነገር በዝርዝር ያስቀምጣል። መነሻው ይሄ ነው። እንግዲህ
መልካም ዲያቆን ዮሴፍ፣ ለመሆኑ እኚህ የተባሉ ጉዳዮች የዩናይትድ ስቴትስ ምክር ቤት እንዲፈጸሙ ብሎ ያቀረባቸው ሀሳቦች ባይፈጸሙ ምንድን ነው መቆጣጠሪያው? ማሰሪያ ወይም አጋጅ የሌለው የሚለው ቃል ነን ባይንዲንግ ይላል ከአብዛኞቹ አድማጮቻችን የደረሰንና፣ እንዴት ነው በተግባር ተፈጻሚ የሚሆነው? በአንድ ወይ በሌላ ምክንያት በኢትዮጵያ መንግስት አሁን የተጀመሩ የተሃድሶ የለውጥ ሂደቶች አልተሟሉም። ቀደም ብሎ የዘረዘሯቸው ጉዳዮች ተሳክተው ባይገኙ በምንድን ነው መቆጣጠር የሚቻለው? ይሄ ውሳኔ 128 እንዴት ተፈጻሚ ይሆናል?
ጥሩ ጥያቄ ነው። አንደኛ መጀመሪያ ነን ባይንዲንግ የሚለውን ነገር ትንሽ ክላሪፋይ እናድርገው። ነን ባይንዲንግ ማለት ምንም መቆጣጠሪያ የለውም መልስ የለውም የሚል አቀማመጥ አይደለም። አቀማመጡ ነን ባይንዲንግ የሚለው ምንድን ነው? የኢትዮጵያ መንግስት ይሄንን አስገድዶ እንዲያደርግ አያደርገውም። ለምሳሌ እንደውም ደም ጥሩ ምሳሌ የሚሆነው ምንድን ነው? ታስታውሱ እንደሆነ ጃንዋሪ 29 ላይ ከማጆሪቲ ሊደር ጋር ተቀርበን ስንነጋገር በዚሁ አንቀጽ ውስጥ አንድ ዲማንድ እናንተ አቅርቡ ተባለ እና ያ ዲማንድ እኛ ከውጪ ኤችአር 128 የሌለውን ከሌላ ቦታ ሳይሆን ያወጣ ነው ከዛው ከረቂቁ ነበር። ይሄም አንቀጽ ቅድም ያነሳነውን የተባበሩት መንግስታት ኢትዮጵያ ገብተው ምርመራ ያርጉ የሚለውን ብቻ ነበር ያቀረብነው።
በኢትዮጵያ መንግስት በኩል ማሟላት አለበት ካላችኋቸው ዝርዝር ውስጥ በእናንተ በኩል ምን እንዲካተት ይፈልጋል የሚል ጥያቄ በቀረበላችሁ ወቅት ያቀረባችሁት ሀሳብ ነው አሁን የሚገልጹልን?
አዎ፣ ይህንን በምናደርግበት ጊዜ ለምሳሌ ከማጆሪቲ ሊደር የተስማማ ነው ይሄ ዲማንድ ለኢትዮጵያ መንግስት ቀርቦ እድል ይሰጣቸው። ይህን የማያደርጉ ከሆነ ረቂቁ ለምክር ቤት ይቅረብ ነው የተባለው። ማለትም ኮንግሬስ ሊያደርግ የሚችለው ዲማንዱን አቅርቦ የኢትዮጵያ መንግስት እሺ ወይም እምቢ እንዲል ነው። እምቢ ስላለ ቀረበ ልክ እንደተባለው። አሁን ይህም ተመሳሳይ ነው። ነን ባይንዲንግ ፎርም መደረግ አለበት የተባለውን ቅድም አንስተን የዘረዘርናቸውን ነገሮች የኢትዮጵያ መንግስት ማድረግ አለበት ይላል። ይህንን ግን ማድረግ አያስገድደው። ማድረጉ ከሆነ ግን ከወዲሁ አሜሪካ የስራ አስፈጻሚዎች ወይም አድሚኒስትሬሽኑ ማድረግ የሚገባውን ነገር ዝርዝር ያስገቡበታል። ይህንን ቅድም የዲማንድ የተባለውን ነገር ያነሳውበት ምክንያት ለምንድን ነው? ትንሽ ግልጽ ለማድረግ ነው። ይህ የኢትዮጵያ መንግስት አያስገድደውም፣ ግን ካልሰራ ካልፈጸመ ዋና አንቀጹን ካላሟሉ ምን ማለት ነው? ያ እስር ቤት ያሉትን የፖለቲካ እስረኞች የማይፈቱ ከሆነ፣ የጊዜ አዋጁን የማያነሱ ከሆነ፣ የዩናይትድ ኔሽን መርማሪዎች ኢትዮጵያ ውስጥ እንዳይገቡ እምቢ የሚሉ ከሆነ እንግዲህ ጊዜም የሚሰጣቸዋል። ይህን ሁሉ ነገር ለማሟላት በአንድ ቀን እንደማይሆንም ይታወቃል። ግን አያያዛቸውና በተለይ ዴሞክራሲን በሚመለከት ሰፋ ያለ የውይይት ገበታ ፈጥረው ሌሎቹንም ኦፖዚሽን አካሎችን ይጥራ ይላል። ይህንን የማያደርጉ ከሆነ ለዛ መልስ የሚሆን በተለይም ቅድም የጠቀስኳቸው አካላቶችን ስቴት ዲፓርትመንትንና USAID የሚባለውን ይህንን ተጠይቆ እምቢ ያለ ይህንን የማያደርግ መንግስት ኢንኮምፕላያንስ ያልሆነውን ማድረግ የሚገባቸውን ፖሊሲ እንዲመረምሩ የሚያስገድድ ነው። እዚህ ላይ አንድ ነገር ደግሞ እንዲታወስ በጣም ኢምፖርታንት የሆነ ነገር አለ። የአሜሪካን መንግስት በሶስት ብራንች የተከፈለ ነው። አንዱ ህግ አርቃቂ ነው፣ አንዱ ህግ አስፈጻሚ ነው፣ አንዱ ደግሞ አድሚኒስትሬሽኑ ነው። ኮንግሬስ ላይ በጣም ኢምፖርታንት ሲግኒፊካንት ነገር ምንድን ነው? ገንዘብ ነክ በሆነ ነገር ሁሉ ኮንግሬስ መስማማት አለበት።
ኮንግረስ ያላጸደቀውን በጀት ለኢትዮጵያ መንግስት መስጠት አይችልም። ይህ ኤችአር 128 ከመጽደቁ በፊት የኢትዮጵያ መንግስት እንዲህ አይነት ገንዘብ ያስፈልጋታል፣ ስቴት ዲፓርትመንት USAID እንዲህ አይነት ገንዘብ ልንሰጥ ነው ሲል አንጻጽሮ መስጠት እንችላለን አይችልም የሚል ምንም አይነት የሚይዘው ህግ አልነበረም። ስለዚህ እንደፈለጉት እነሱ በጀቱን ዝም ብሎ የሚጠይቁት ኮንግሬስ አፕሩቭ ያደርግላቸዋል፣ ያ ገንዘብ በነጻ ወደ ኢትዮጵያ ይገባል። ያ ነው እንግዲህ ተመልሶ ለኢትዮጵያ ህዝብ ዕዳ የሆነው። አሁን ግን ቅድም የዘረዘርናቸውን ጉዳዮች የማያሟሉ ከሆነ ኮንግሬስ ላይ በጀት ወጥቶ ለኢትዮጵያ 500 ሚሊዮን ብር ኤድ እንስጥ በሚሉበት ጊዜ እነዚህ በፊት የተጠቀሱት ይዘቶች መሟላታቸውንና ለመሟላታቸውን የግዴታ በዚህ በበጀት አፕሩቫል የሚመረምርና የሚዳኝ ሬዞሉሽን ነው የሚሆነው ማለት ነው ከዚህ ወዲህ።
መልካም። ይህ ኤችአር 128 ያቀረባቸውን ዝርዝሮች የኢትዮጵያ መንግስት አሟልቶ ባይገኝ ቅድም የገለጿቸውን ከተቃዋሚ ድርጅቶች ጋር በግልጽ ውይይት መጀመር፣ የተባበሩት መንግስታት መርማሪ ቡድን አገር ውስጥ ገብቶ ከዚህ ቀደም የተፈጸሙ በደሎችን ማጣራት፣ አስቸኳይ ጊዜ አዋጁን ማንሳት ከቀዳሚዎች ውስጥ የሚገኙበት ናቸው። እኚህ ባልተሟሉበት የዩናይት ስቴትስ የውጭ ጉዳይ ሚኒስቴር እና የዩናይት ስቴትስ ዓለም አቀፍ የተራዲዮ ፕሮግራም ወይም USAID ከኢትዮጵያ ጋር በሚያደርጓቸው ትብብሮች፣ ከኢትዮጵያ ጋር በሚሰሯቸው ስራዎች ላይ ተጽዕኖ ያሳድራል፣ እንዲለወጡ ያደርጋል ነው የሚሉን። ባጭሩ
ይሄ ነው ነን ባይንዲንግ የሆነው። አንደኛው ቅድምም ያላነሳ ነው ነገር ደግሞ ምንድን ነው፣ የፕሬዚደንቱንም ፊርማ አያስፈልገውም በስራ ላይ ለመዋል። ይሄ ነው እና ቀልጣፋ የሆነ መቆጣጠሪያ ነው። ሌላው ግን በጣም ኢምፖርታንት ማግኔትስኪ አክት የሚባለው በተለይ ይህንን ቅድም የተዘረዘሩትን ጉዳዮች በተለይ ሰብአዊን መብትን በሚመለከት የጎዱ ግለሰቦች በባለስልጣንነት ደረጃ ሆነው የጎዱ ሰዎች ለመውጣት ህብረትን እና አሜሪካንም ሆነ በምዕራብ ሀገሮችን በሩን ሊዘጋ የሚችለውን ህግ ደግሞ የሴኔቱ ትንሽ ለየት ይላል። ይህንን በስራ ላይ ማሟላት አለበት ብሎ የሚለው ቅድም የጠቀስናቸውን የአስተዳደሩን ክፍል ነው። የሚጠየቁት ሰዎች በእነሱ ላይ ተጽዕኖ እና ቁጥጥር፣ ህጋዊ የሆነ እርምጃ ሊወሰድባቸው የሚችለውን ማዘዣ እዚሁ ሬዞሉሽን ውስጥም አለ እና እሱም አንደኛው የሚያካትተው ተጽዕኖ ነው። በነገራችን ላይ ይሄ ነገር በተለይ ያለምንም ቅዋሜ በሚያልፍበት ጊዜ አድሚኒስትሬሽኑም ራሱም ከእንግዲህ ወዲህ በኢትዮጵያ ላይ ባለው ፖሊሲ ላይ የግድ የኮንግሬስን ውሳኔ ግምገማ ውስጥ ያስገባዋል። ምክንያቱም አንድም የምክር ቤት አባል ሳይቃወመው ያለፈን የኮንግሬስን ውሳኔ ኢግኖር ማድረግ አይችልም፣ በሙሉ ድምፅ ያለፈ በመሆኑ።
አድማጮች፣ ውይይቱ ነገ ይቀጥላል። በዩናይትድ ስቴትስ የኢትዮጵያ መንግሥት አምባሳደር ካሳ ተክለ ብርሃን ኢትዮጵያ በለውጥ ሂደት ላይ በመሆኗ ውሳኔ 128ን ማጽደቅ ተገቢ ያልሆነና ጊዜውን ያልጠበቀ ነው ሲሉ ለምክር ቤቱ አባላት ደብዳቤ መጻፋቸው ተገልጿል። ሴቶችና ቤተሰብ ተከታዩ ቅንብር ነው።
ጠቅላይ ሚኒስትር አብይ አህመድ ለፓርላማ ያደረጉት ንግግር ታሪክን በክብር ያስታወሰና ለወደፊትም ተስፋን ያሰነቀን ንግግር ነበር ሲሉ በሴቶች ጉዳዮች ላይ ንቁ ተሳትፎ የሚያደርጉ ሁለት ሴቶች ተናግረዋል። ቆንጅታ የነች አነጋገረቻቸው።
እሺ፣ ሁለታችሁንም በጣም አድርጌ አመሰግናለሁ ስለ ጊዜያችሁ። ወደ ውይይታችን ለመንደርደር ያህል በእርግጥ ሁለታችሁንም በስራዎቻችሁ አድማጮቻችን በደንብ ያውቋችኋል። የት ነበርሽ? የብዙ ጊዜ ደንበኛችን ነሽ። በዚህ በአሜሪካ ድምጽ ሬዲዮ ብዙ ጊዜ ትተባበሪናለሽ። ወይዘሮ ማርያም እንዲሁ ወደፊት እንደ አብረን መወያየታችን እንደምንቀጥል ተስፋ አደርጋለሁ። ግን ለማንኛውም ለውይይቱ መንደርደሪያ ያህል ራሳችሁንና ስራችሁን ታስተዋወቁልንና ወደ ጭውውታችን እንገባለን። ከወይዘሮ ማርያም ልጀምር ከእንግዳዋ።
ማርያም ሙኒር እባላለሁ። የሴቶች ማረፊያና ልማት ማህበር ዳይሬክተርና መስራች ነኝ።
የሴቶች ማረፊያና ልማት ማህበር ምን ስራዎችን ነው የሚሰራው?
በዋናነት ጥቃት ለደረሰባቸው ሴቶች የማረፊያ ቤት አገልግሎት ነው የሚሰጠው። ብዙ ሕክምናውንም ካውንስሊንጉንም የሙያ ስልጠናም የሚያገኙበት ስራ ነው የሚሰራው። አዲስ አበባ፣ አዳማ ላይ እና አዋሳ ላይ ነው ቅርንጫፎች ያሉት። በተለያየ እድሜ ደረጃ ያሉ ሴቶች ወደ ፖሊስ እና በተለያዩ ክፍሎች ወደዛ ማረፊያ ቤት ሲላኩ አገልግሎቱን እንሰጣለን። ሪሃብሊቴት ነው የምናደርገው ሴቶችን ማለት ነው። ትልቁ ስራ ሌላው ሌላም አለ።
በሙያው የህግ ባለሙያ ነዎት?
እሺ።
የት ነበርሽ? እንግዲህ እንደገና አስተዋውቂ ልበል መቼም።
ትክክል። የት ነበርሽ? ንጉሴ ይባላለሁ። በአሁኑ ወቅት ላይፍ ፎር ዘ ወርልድ በተሰኘ ዓለም አቀፍ የግብረሰናይ ድርጅት ውስጥ አካል ጉዳተኞችን የማካተት ጉዳይ የበላይ አማካሪ ሆኜ ኦስትሪያ ቪየና ለሚገኘው ተቋም እሰራለሁ። በዓለም አቀፍ ደረጃ የአካል ጉዳተኞችን ጉዳይ የፖሊሲና የልማት አቅጣጫዎችን የማማከር ስራዎች እሰራለሁ።
እሺ። እንግዲህ ሰሞኑን ከፍተኛ ትኩረት ስቦ አስተያየት እየተሰጠበት ባለው በዶክተር አብይ አህመድ ጠቅላይ ሚኒስትርነት መሰየም ላይ ይሆናል የምንወያየው። ዶክተር አብይ ጠቅላይ ሚኒስትርነቱን በያዙበት ወይም በተሰየሙበት በኢትዮጵያ ፓርላማ ባደረጉት ንግግር አዲስ ምዕራፍ የምንጀምርበት ልንጠቀምበትም የሚገባ ወቅት ላይ ነው ያለነው ብለዋል። ጠቅላይ ሚኒስትሩ በንግግራቸው በተለያዩ ጊዜያት መስዋዕትነት ለከፈሉ ለመብት ተከራካሪዎች፣ ለፖለቲከኞች፣ ለብዙዎች ይቅርታ ጠይቀዋል። ከሀገር ውጭ ለሚኖሩ ኢትዮጵያውያን በብሔራዊ መግባባት ወደ አዲስ ምዕራፍ እንሸጋገር ሲሉም ጥሪ አቅርበዋል። ለወጣቱም ተስፋ ሰጭ የተባለላቸውን ንግግር ነው የተናገሩት። እና እስቲ መጀመሪያ የሁለታችሁን ንግግራቸው ላይ ያላችሁን አስተያየት ልውሰድ። ወይዘሮ ማርያ ይጀምሩ።
እንግዲህ በአጠቃላይ ማለት ነው እንደ እናት፣ እንደ ሴት፣ እንደ ዜጋ፣ እንደ ኢትዮጵያዊነት ሁላችንም እጅግ በጣም ተጨንቀን ነበር። ምንድን ነው የሚመጣው፣ እንዴት ነው የሚሆነው የሚለው በጣም በጭንቀት ላይ ነው የነበር ነው። እና ያ ንግግር እጅግ በጣም ያረጋጋ ነበረ ሁሉንም። ምክንያቱም ያልተጠቀሰ ክፍል የለም። ሴቱ አለ፣ ወጣቶች አሉ፣ ሁሉንም ክፍል ነው የነካካው። እና እጅግ በጣም ሁላችንንም የማረጋጋት ሁኔታ ታይቶበት ነበር። ብዙዎቻችን ያንን ያህል የጠበቀ ጥልቀትና ሰፋ ያለ ንግግርም አልጠበቅንም። ሁልጊዜ እንደምናየው ቃል የሚገባበት ቀን ነው። ፓርላማ ላይ የሚደረገው ንግግሮች ይኖራሉ፣ ግን ይህን ያህል ሁሉንም ክፍል የዳሰሰ እኔ በበኩሌ ይሆናል ብዬም አላሰብኩም። በጣም ውስጤ ስሜቴን የተነ አጠቃላዩን ስናየው ማለት ነው። ወደ ዝርዝር ወደ ሴቶቹም መግባት ይቻላል።
ወደ ዝርዝሩ እንገባለን። የት ነበርሽስ? አስተያየትሽ ምንድን ነው?
እኔም ከማሪያ ጋር በጣም የሚቀራረብ ነው የኔም ስሜት። ንግግሩን በቀጥታ ተከታትየዋለሁ። ብዙ ጊዜ የሚደረጉ እዛ አካባቢ የሚደረጉ ንግግሮች በተለምዶ አንድ አይነት ስለሚሆኑ እና በጣም የህዝብን ፍላጎት ከህዝብ ጋር ስለማይገናኙብኝ እቸገራለሁ ለማዳመጥ እና ይህን ንግግር ግን ሙሉ በሙሉ አዳምጫዋለሁ። ለእኔ በጣም በዚህ ጊዜ የሚያስፈልግ የወደፊት ተስፋን የሰነቀ የትላንት ታሪካችን ላይ በደንብ የተመሰረተ አንድነታችን ላይ የተጻፈ በጣም ጥልቅ የሆነ የአንድነት መልእክት የሚስተጋባበት እና የብዙነትን አንድነት በተግባር ወይም ደግሞ በጽንሰ ሀሳብ ደረጃ ጠልቆ መጥቆ የወጣበት ንግግር ነበር ብዬ አስባለሁኝ። ከዛ በተረፈ ምናልባት በመርህ ደረጃ ከሚደረግ ንግግር ወደ ተሞክሮ የቀረበ ነበረ ብዬ አስባለሁኝ እና ያሳለፍናቸውን በግል ህይወታቸው ያሳለፏቸውን ጭምር እየጠቀሱ የሚያነሱባቸው አንዳንድ ጊዜ ለማለት ያክል የምትያቸው የመርህ ንግግሮች የሚባሉ አሉ። እነሱ ሳይሆኑ በተሞክሯችን በልምዳችን እያጣቀሱ የኖርንበትን ነገር እያጣቀሱ በጣም ትላንትን እንድናመሰግን እንድንኮንን ሳይሆን ትላንትን እንድናመሰግን ነገን እንድንናፍቅ የሚያደርግ ጥሩ ንግግር ነበር ያደረጉት ብዬ አምናለሁ።
እንግዲህ ዶክተር አብይ ካደረጉት ሰፊ ንግግር እናንተም እንደገለጻችሁት ምናልባትም ከትልቁን አድናቆት ካተረፈላቸውና ተስፋ ሰጪ ተብሎ ከተመሰገነላቸው የንግግራቸው ክፍል ሴቶችን በተመለከተ የተናገሩት ነው። እስኪ ጥቂቱን ቀንጨብ አድርገን እንስማና ከዚያ በኋላ አስተያየታችሁን ታክሉበታላችሁ።
ውድ የኢትዮጵያ ሴቶች፣ በብዙ አስቸጋሪና ፈታኝ ሁኔታ ውስጥ ኢትዮጵያን ገንብታችሁ ታሪክ ሰርታችሁ ትውልድ ቀርጻችሁ ዛሬ ላይ ደርሰናል። በትግላችሁም የተሻለች ሀገር እንድትኖረን ብዙ መስዋዕትነት ከፍላችኋል። ትግላችሁ የፍትህ ትግል ነው። ትግላችሁ ክቡር ትግል ነው። ትግላችሁ ትግላችን ነው። መንግስት የሴቶችን ተጠቃሚነት ለማረጋገጥና በሀገራችን ሁለንተናዊ እድገት ግስጋሴ ውስጥ የበኩላችሁ ሚና እንድትወጡ ለማስቻል የተለያዩ ስራዎችን በመስራት ላይ የሚገኝ ቢሆንም አሁንም ከሰራ ነው ይልቅ ያልሰራናቸው ስራዎች እጅግ እንደሚበዙ እናምናለን። በመሆኑም በቀጣይ የሀገራችን ሴቶች ተፈጥሮና ኑሮ የሰጣችሁን በረከቶች ተጠቅማችሁ ለሀገራችን እድገትና ብልጽግና እንዲሁም ለፖለቲካችንም ስምረት አዎንታዊ ሚና እንደምትጫወቱ ተስፋዬ የላቀ ነው።
ዶክተር አብይ ገና ሲጀምሩ ኢትዮጵያ ሴቶች ብለው ሲጀምሩ ሴቶች ያሳለፉትን በብዙ አስቸጋሪና ፈታኝ ሁኔታ አልፋችሁ ታሪክ ሰርታችኋል፣ ትውልድ ተክታችኋል ብለው የኢትዮጵያ ሴቶች ያሉባቸውን የደረሱባቸው ያሉትን መከራዎች፣ ድህነቱ፣ የጥቃቱ እና ሁሉም ተጽዕኖ እነኛን ሁሉ ግን ይዛችሁ ታሪክን ሰርታችኋል ብለው ነው የጀመሩት። በሴት ላይ የሚደርሰውን ያውቁታል ማለት ነው። እኔ አሁን ልክ ይህንን እሳቸው ሲናገሩ ብዙ ቦታ ስትሄጂ ብዙ የሀገራችን ባለስልጣኖች እንደው ምንም ነገር እንዳልሆነ ችግርም እንደሌለ አድርገው ነው ብዙ ጊዜ ስለ ሴቶች የሚነግሩሽ እና እሳቸው ግን ያለፍንበትን ያሳለፍነውን ነገር አሳልፈት ግን እዚህ መጥፋችንን በጣም በማድነቅ ነው የተጀመረው እና ብዙ መስዋዕትነት ሴቶች እንደከፈሉ እውቅና ነው የተሰጠው። ስታዩ በታሪክም በምንም የሴቱ ወደ ጎን ነው የሚተወው። ሴቱ ብዙ መስዋዕትነት እንደከፈሉ ያሉት አነጋገር እኔ በዚህ መጀመራቸው ውስጤን ነው የነካው እና እንደገና ተቀብለውታል። ምንድነው ከሰራነው ይልቅ ያልሰራናቸው ይበዛሉ ብለን ነው የምናምን። ምክንያቱም ለሴቶች ብዙ መሰራት ይገባው ነበር። ይሄ ደግሞ ለወደፊትሽ ለሚደረገው ነገር ብዙ ነገር ትጠብቂያለሽ፣ ብዙ ነገር ሊሰራ ታስቧል ይሰራልን ብለሽ ትቀበይዋለሽ። ሌላው አገራዊ ማንነት ያለ ኢትዮጵያ ሴቶች ምንም ነው። ኢትዮጵያ ሴቶች ከሌሉበት ለአገር የሚሰራው ነገር ሁሉ እንደ ባዶ ነው እና አገሪቷን የገነቡ ያገለግሉትን እውቅና ነፍገናቸው አገራዊ ትንሳኤን ማረጋገጥ አይቻልም። እነኚህ ነገሮች እኮ እጅግ በጣም ከበድ ያሉ ናቸው። በተለይ በአንድ መሪ ከተነገረ እንግዲህ እነኚህን ነው ወደ ታች ያለው እኮ የሚመነዘረው።
እውነት ነው
ታች ያለው አንድ መሪ አንድ ነገር ካለ ቃላት እንኳን ኮፒ ያደረጉ አይደል የሚናገሩት? አይተን ከሆነ አንድ መሪ አንድ ነገር ከተናገረ እሱን ኮፒ አድርጎ ነው የታች ወደ ታች ነው የሚነገረው እና ይሄ ደግሞ ለወደፊት ለሴት እጅግ በጣም ሊጠቅም የሚችል እና እኛም ራሳችን በሴቶች ላይ የምንሰራው አፍተን ይሄንን ነገር የምንጠይቅበት ነው የሚሆነው።
ክቡራትና ክቡራን አድማጮች ይህ ውይይት አላበቃም፣ በሌላ ክፍለ ጊዜ ይመለሳሉ። እነዚህ ሴቶች በጠቅላይ ሚኒስትሩ ንግግር ላይ ያደረጉት ውይይት ሁለቱንም እናመሰግናለን፣ እንዲሁም ቆንጅትን። ወደ ተከታዩ ዝግጅት እናልፋለን። የፊደል ገበታ ህትመት መቶኛ ዓመት
የፊደል ገበታ ተዘርግቶ ሀሁ መቁጠር ከተጀመረ መቶ ዓመት ሞላው ይለናል የራዲዮ መጽሔት ተባባሪ አዘጋጅ ንጉሴ አክሊሉ ከአዲስ አበባ። ይህ የፊደል መቶኛ ዓመት ባለፈው ሳምንት አዲስ አበባ ውስጥ ሲከበር የዚህ ጀማሪ የነበሩት የሟቹ የቀኛዝማች ተስፋ ገብረ ሥላሴ ልጆችና ቤተሰቦች በስፍራው ተገኝተው ነበር። ስም ከመቃብር በላይ ይሏል ይኸው ነው በማለት ታዳሚዎች መናገራቸውንም ንጉሴ በዘገባው ገልጿል። የንጉሴ አክሊሉ አጠር ያለ ዘገባ ነው።
እውቀት ይስፋ ድንቁርና ይጥፋ፣ ይህ ነው የኢትዮጵያ ተስፋ። ይህ ኃይለ ቃል ከተነገረ ባለፈው የካቲት 22 ቀን 2010 ዓመተ ምሕረት አንድ ምዕተ ዓመት ተቆጠረ። መቶ የዚህ ታሪክ ባለቤት አበብዙሃን ቀኝ አዝማች ተስፋ ገብረ ሥላሴ ናቸው። ከዛሬ መቶ ዓመት ወዲህ በተስፋ የፊደል ገበታ ፊደል ያልቆጠረ ወንጌል አንብቦ ዳዊት ያልደገመ እና በዛውም ወደ ዘመናዊ ትምህርት ያልተሸጋገረ ማን ነው ብለን ብንጠይቅ አግባብ ነው። ያነበበ ዕውቀትን ጠገበ፣ ድንቁርናን ክዶ ወደ ዕውቀት ተሳበ፣ የጥበብን ገጿን ለማየት ቀረበ የተሰኘው ስንኝ ለኢትዮጵያ ታሪኳ ነው መልኳ በተሰኘው መጽሐፍ ላይ የሰፈረውም እንደው በቀጥታ ቀኛዝማች ተስፋ ገብረ ሥላሴን የሚመለከት ይመስላል። ቀኛዝማች ተስፋ መቼም በሀገራችን እንደሚባለው አንዱ ለመጣፍ አንዱ ለወናፍ እንዲሉ ልክ የዛሬ መቶ ዓመት ከእጽዋት የቀለም ዱቄት አዘጋጅተው ቀምመውና በጥብጠው ከመቃ እንጨት ደግሞ ብዕር ቀርጸው በወረቀት ላይ ፊደል በመጻፍ በካርቶን ላይ እየለጠፉ በማቅረብ ሚሊዮኖችን ከመሃይምነት ነጻ ያወጡ የውቀትን ብርሃን የፈነጠቁ ታላቅ ያገር ባለውለታ ናቸው። ይኸው ቀኛዝማይ ተስፋ ገብረስላሴ ፊደል መቅረጽ የጀመሩበት 100ኛ ዓመት ባለፈው መጋቢት 22 ቀን 2010 ዓ.ም ተመረጠ በአዲስ አበባ ራሳምባ ሆቴል ብዙዎች በተገኙበት ተከብሯል። አቶ ጥበበ ተስፋ ገብረስላሴ
የቀዳሚ ዓመት በዓል የተዘከረው የ100ኛው የተስፋ ገብረስላሴ ዘብሔረ ቡልጋን የፊደል ገበታን የሚገልጽ ነበር። ከግራ በኩል ከሃስ ከፈ በቀኝ በኩል አቡጌዳ መሃል ላይ መልእክተ ዮሐንስ ሆኖ
ገበታው ላይ ማለት ነው።
ገበታው ላይ የፊደል ገበታው ላይ ከበታችሁ በፊት ደግሞ አሳጣሪ ፊደሎች እንደነለው አማራያኖቶ የሆኑት ይሄንን እንግዲህ የ100ኛ ዓመቱን የተመሰረተበትን ነው። ተስፋ ገብረስላሴ ይሄንን ፊደሉ ታትሞ በማህተም ማለት ነው፣ በማህተም በእጅ ሳይጻፍ በማህተም ታትሞ ፊደሉ በእጅ ተለቅሞ ታትሞ የተመሰራጨት ተጀመረው የካቲት 22910 ዓመተ ምህረት ነበር። አሁን እስካለንበት እንግዲህ 2010 100 ዓመት ሞላው ማለት ነው። ይሄውም ደግሞ እንዳጋጣሚ ሆኖ የእናታችን የሳቸው ባለቤት የወይዘሮ አለሚው ንጉሴ አድገህ 100 ዓመታቸው ጥቅምት ላይ ስለተከበረ ይሄንን አያይዘን ሁለቱን ያው በ2010 ነው ሁለቱም ራሳምባ ሆቴል በሚገኘው ቀበና በቅድስት ሥላሴ ቤተክርስቲያን ቀሳውስቶች፣ መዘምራኖች እንዲሁም ሌሎች የበገና ደርዳሪዎችና ዜማዎች ተከብሮውሏል።
አቶ ተስፋ ገብረስላሴ ብዙ መጻሕፍት ነው ያተሙት። በቁጥር ይሄን ያህል ብሎ ማለት ይቻላል?
በጠቅላላ ምንለው ከ300 በላይ ነው። ነገር ግን ከዚህ ቀደም የታተመው ወደ 500 በላይ ነው። አንዳንዱ ደግሞ ተፈላጊነት ሳይኖረውና ገበያ ላይ ለመዋል ያልቻለው አሉ። ለምሳሌ እኛ ጋር በጣም ተፈላጊ ያለው እንደ ተአምረ ኢየሱስ፣ እንደ ተአምረ ማርያም፣ መጽሐፈ ቅዳሴ፣ እነ መጽሐፈ ግጻዌ፣ እነዚህ የመሳሰሉ ትልልቆቹ አሉን። እኛ ጋር ድርሳነ ሚካኤል እነሱ አሉ። መልካም መልኮች በሙሉ አሉ።
በሙሉ ድርሰቶቹ ላይ አታሚው ተስፋ ገብረስላሴ ይላል እንጂ የደራሲያን ስም አይጠቀስም።
እዛ ላይ እውነት ነው። እኔም ብዙ ጊዜ የማየው ላይ ብዙ ጊዜ ላይ እኔም ብዙ ጊዜ እየጠየቅኩት ነው። ግን እዛ ላይ የሚያስረዳኝ እንግዲህ ለወደፊቱ ልክ ነው።
አመሰግናለሁ። አቶ ጥበበ ተስፋ ገብረስላሴ፣ እናት ኢትዮጵያ ይህን ስነ ምግባር አይታ ተመልክታ ወደ ፈጣሪዋ እጆቿን ዘርግታ ምስጋና ቀረበች ለፈጣሪ ጌታ። ይልቁንም አለች በታላቅ ደስታ፣ ወገኖቼ ግቡ በእውቀት ከእውቀት አዳራሽ ባለ ሶስት ዋልታ። ተስፋ ያዘጋጀው በመልካም ሁኔታ ምግቡ ተሰናድቷል በተርታ በተርታ። በመላ ኢትዮጵያ በፊደል ገበታ ሁላችን እንመስክር በአደባባይ ቁመን የተስፋን አእምሮ ብሩህ ውጤት አይተን። ተስፋ ገብረስላሴ ዘብሔረ ቡልጋ ባለውለታ ነው የማይዘነጋ። የፊደላት ሆሄ ምን እንዳለው ዋጋ ታሪኩ ይዘከር በጠባ በነጋ። በበዓሉ ላይ ከተሰራጨ አነስ ያለ መጽሔት ያገኘሁት ግጥም ነው። የተስፋ ገብረስላሴ ማተሚያ ቤት 4 ኪሎ አካባቢ የሚገኘው ማለት ነው። ከዚህ ቀደም ይፈርሳል ተብሎ ብዙ ክርክር ተነስቶበት እንደነበር እናስታውሳለን። በኋላ እንግዲህ ያው ለጊዜው ታሪኩ እንዳይጠፋ ያህል በመዘክርነት እንዲቆይ በመንግስት በኩል ተፈቅዶ ቦታው ላይ ነው ያሉት ባለቤቶቹ። እንግዲህ እነሱ የሚበቃውን ያህል አግኝተዋል አላገኙም፣ አካባቢው ለዚህ ሁኔታ አመቺ ሆኗል ወይስ ደግሞ በሌሎች ቤቶች እየተከበበ ጉዳት እየደረሰበት ነው፣ ይህን ወደፊት ተመልሰን የምናየው ይሆናል። ለሁሉም ግን የአቶ ተስፋ ገብረስላሴ ስም ከመቃብር በላይ እንዲውል ልጆቻቸው ብቻ ሳይሆኑ እኛም ደቀ መዛሙርቶቻቸው ልንታገል ይገባል እላለሁ። አመሰግናለሁ።
ንጉሴን የማመሰግናለሁኝ። እንግዲህ ሕይወቱን ለትምህርት የሰጠ መቼም አይሞትም ቀኛዝማች ተስፋ ገብረስላሴ እንዲሁ በሕያው ሆነው ይኖራሉ። በሁላችንም ዘንድ እናመሰግናለን። በጣም ለዘገባው ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንግሊዛዊ ገጣሚና እግረኛ ወታደር የነበረው ዊልፍሬድ ኦውን በአንደኛው የዓለም ጦርነት ወቅት በአይኑ ስላየው አንድ በክሎሪን ጋዝ ታፍኖ ሲሰቃይ ስለነበረ ወታደር ገልጿል። በህልሞቼ ሁሉ ሲሰምጥ ይታየኛል። እያየሁት ልረዳው በማልችልበት ሁኔታ እየተናነቀውና እየሰመጠ እኔ ላይ ይዘረገፋል ሲል ገልጾታል ኦውን። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በዘመናዊ ጦርነት ኬሚካል መሳሪያ በተግባር ላይ የዋለው በአንደኛው የዓለም ጦርነት ወቅት ነው ሲሉ እንደ አውሮፓ አቆጣጠር ሚያዝያ 4 ቀን በጸጥታ ምክር ቤት ባደረጉት ንግግር አስገንዝበዋል። ኬሚካል መሳሪያ ባደረሰው አስከፊ ስቃይ ምክንያት ዓለም ጥቅም ላይ እንዳይውል አገደ። ከዚያም እንዲህ አይነቱ መርዛማ መሳሪያ እንዳይመረትና እንዳይከማች ደነገገ። ይሁንና የሶሪያ ፕሬዝደንት ባሻር አልአሳድ ሌሎች ግቦች ያሏቸው ሰው ናቸው። ከስምንት ዓመታት በፊት ከደማስቆ ወጣ ብለው በሚገኙ አካባቢዎች በህዝባቸው ላይ ሳሪን ጋዝ ተጠቀሙ። በብዙ መቶዎች የሚቆጠሩ ወንዶች፣ ሴቶችና ልጆች ማለቃቸውን የሚያሳየው ምስል ዓለምን አስደነገጠ። ለዚህ ምላሽ የተባበሩት መንግስታት ድርጅት የአሳድን የኬሚካል መሳሪያ ክምችትን የሚያስወግድ 2118 ውሳኔን እንዳሳለፈ ኒኪ ሄሊ በንግግራቸው ጠቅሰዋል። ከሶስት ዓመታት በፊት የተባበሩት መንግስታት ድርጅት በሶሪያ ኬሚካል መሳሪያዎችን የተጠቀመ ወገንን ለይቶ ለማወቅ የህብረት የምርመራ ዘዴ መሰረተ። ይሁንና የጸጥታው ምክር ቤት አባል የሆነችው ሩሲያ በአሳድ ላይ እርምጃ እንዳይወሰድ ከለላ ሆነችላቸው። ቀጥላም የጸጥታው ምክር ቤት የህብረቱ ምርመራ ዘዴ እንዳይታደስ አገደች ብለዋል ኒኪ ሄሊ። ዓለም በአሁኑ ጊዜ በዚህ ምክንያት የባሰ አደገኛ ሆኗል። የአሳድ መንግስት በንጹሐን ወንዶች፣ ሴቶችና ልጆች ላይ የክሎሪን ቦምቦች እየጣለ ነው ብለዋል አምባሳደር ሄሊ። ለእንዲህ አይነቱ ድርጊት ተገቢ ምላሽ ካልተሰጠ በስተቀር ሌሎችም ልብ ይሉታል። ለዚህ ምሳሌ የሚሆነው በሳልስበሪ እና በኳላላምፖር ላይ ነርቭ ኤጀንቶች ጥቅም ላይ መዋላቸው መሆኑን ኒኪ ሄሊ ጠቁመዋል። የሶሪያ መንግስት በካን ሼኸን ከተማ ላይ የኬሚካል መሳሪያ ተጠቅሞ ብዙ ሲቪሎች ያለቁበት አደገኛ ዓመት ሲታሰብ አምባሳደር ሄሊ ለጸጥታው ምክር ቤት ባደረጉት ንግግር ምክር ቤቱ ኬሚካል መሳሪያ ከምድረ ገጽ እንዲጠፋ መታገሉንና ኬሚካል መሳሪያን የሚጠቀም ማንኛውም አካል ተጠያቂ እንዲሆን ማድረጉን እንዲቀጥል ጥሪ አቅርበዋል። ይህን ስብሰባ ሶሪያ ውስጥ ኬሚካል መሳሪያ ጥቅም ላይ እንዳይውል ለማስቆም አጋርነታችንንና ቁርጠኛነታችንን ማደስ የምንጀምርበት ጊዜ እናድርገው ብለዋል አምባሳደር ኒኪ ሄሊ። በጸጥታው ምክር ቤት ክፍፍል ቢኖርም እንኳን ዩናይትድ ስቴትስ ኬሚካል መሳሪያዎችን በድጋሚ ለማቆም ልንተባበር አንችልም ብላ ማመን አትፈልግም። የሶሪያን ሕዝብ ብቻ ሳይሆን ሁላችንንም ለማዳን ስንል ሲሉ አምባሳደር ሄሊ ጥሪ ማድረጋቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ዝግጅቶቻችን ተጠናቀቁ። ፕሮዲውሰሯ ብርሃን ኃይሉ ነች። ቴክኒሻኑ ስኪፕ ሲስክ፣ የዌብና የማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እያስተናገድናችሁ የቆየ ነው ሰሎሞን ክፍሌና ሰሎሞን አባተንን። አብራችሁን ስለ ቆያችሁ እናመሰግናለን። የትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። እስከ ዝግጅታችን ፍጻሜ የጸጋዬ እሸቱ የናፈቁ ለታ ያቆየናል። ጤና ይስጥልኝ።
Signal.